የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 11 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል።
ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ።
ስለ አድማውና በሌሎች እጩ የሕክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለን።
አዲሱ የኦሮሚያ ክልል ምክትል ርዕሰ መስተዳድር ዛሬ ደምቢዶሎ ከተማ ተገኝተው ከነዋሪዎች ጋር ያደረጉትን ውይይት የተመለከተ ዘገባም ይኖረናል።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ሮበርት ሙለር ሩሲያ በ2016ቱ ዶናልድ ትራምፕ ባሸነፉበት ምርጫ እጇን ስለማስገባቷ የያዙትን ምርመራ ይፋ አድርገዋል። በመጨረሻ የደረሱበት ድምዳሜም ፕሬዚዳንቱ ሕግ ለመተላለፍ ማሰባቸውን ማረጋገጥ እንዳልቻሉ ነው። ትናንት ይፋ የተደረገው 448 ገጾች ያሉት የሙለር ሪፖርት ትራምፕም ሆኑ የምርጫ ዘመቻ ረዳቶቻቸው ሚስተር ትራምፕ በተቀናቃኛቸው ሂላሪ ክሊንተን ላይ የበላይነት እንዲጎናጸፉ ለማድረግ ከሩሲያ ጋር መመሳጠራቸውን የሚያረጋግጥ ነገር የለም ሲል ደምድሟል። ምርመራው በትራምፕ ዘመቻ ውስጥ የሰሩ ሰዎች ከሩሲያ መንግሥትና ግለሰቦች ጋር ግንኙነት ካላቸው ሰዎች ጋር መገናኘታቸው ለመመዝገብ ቢችልም ማስረጃው ግን የወንጀል ክስ ለመመስረት በቂ አይደለም ሲሉ ልዩ መርማሪው ሮበርት ሙለር በሪፖርታቸው ላይ አስፍረዋል። ሩሲያ በዩናይትድ ስቴትስ ምርጫ እጁ አለበት የሚለውን ጥርጣሬ አስመልክቶ የፌዴራሉ መንግሥት የያዘውን ምርመራ አቅጣጫ ለማሳትና ለማገድ ግን በሁኔታው የተበሳጩት ዶናልድ ትራምፕ ብዙ ሙከራዎችን ማድረጋቸውን ሪፖርቱ ሳይገልጽ አላለፈም።
በኢንዶኔዥያው ፕሬዝዳንታዊ ምርጫ አሸንፊያለሁ ሲሉ በጡረታ ላይ የሚገኙት የጦር ሰራዊት ጄኔራል ፕራቦዎ ሱቢያንቶ አወጁ። ተቀማጩ ፕሬዝዳንት ጆኮ ዊዶዶ ግን አብላጫውን ድምፅ እንዳገኙ ከወዲሁ የወጡ ቆጠራዎች ይጠቁማሉ። የጠቅላላ ምርጫ ውጤት በኦፊሴል ከሚገለጸው በግንቦት መጨረሻ እንደሚሆንም ታውቋል። በዘንድሮ የኢንዶኔዥያ ብሔራዊ ምርጫ በመላ ሀገሪቱ በተዘጋጁ 809563 የድምፅ መስጫ ጣቢያዎች 193 ሚሊዮን ሕዝብ ድምፁን ሰጥቷል። የምርጫ ኮሚሽኑ እስካሁን ባለው ጊዜ ውስጥ ከ11000 የድምፅ መስጫ ጣቢያዎች የገቡለትን ካርዶች ቆጠራ አጠናቋል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በኖተርዳም ካቴድራል ላይ ከባድ የእሳት ቃጠሎ ከደረሰ በኋላ ዛሬ በኤሊሴ ቤተ መንግሥት ከዩኔስኮ ልዑክ ቡድን ጋር ተገናኝተው ይወያያሉ። ዩኔስኮ ታዋቂውን ጥንታዊ ታሪክ ያለውን ካቴድራል በቅርስነት የመዘገበው እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ.ም መሆኑ ይታወቃል። የዓለም የቅርስ ማዕከል ዳይሬክተር ሚስቴል ድሮስለር ቃጠሎ የደረሰበትን ካቴድራል ከጎበኙ በኋላ ሲናገሩ ሁለት ሶስተኛ የሚሆነው የኖተርዳም ካቴድራል ጥንታዊ ጣራ ጋይተዋል ብለዋል። ፕሬዚዳንት ማክሮን እድሳቱ ፈረንሳይ በ2024 የበጋ ኦሎምፒክን በምታስተናግድበት ጊዜ ተጠናቆ ማየት ፈልጋለሁ ብለዋል። አንዳንድ ባለሙያዎች ግን ከካቴድራሉ ታሪካዊነት አንጻር የቀድሞ ጥንታዊ ገጽታውን ልቅም አድርጎ ለመመለስ ፕሬዚዳንቱ ባቀዱት ጊዜ ላይደርስ እንደሚችል ይጠቁማል።
የማሊው ጠቅላይ ሚኒስትር ሱሜሉ ቡቢዬ ሜጋ እና መላ መንግስታቸው ትላንት ስራውን ለቋል። ከፕሬዚዳንቱ ከኢብራሂም ቡባከር ኬይታ ጽህፈት ቤት የወጣ መግለጫ ፕሬዚዳንቱ ጠቅላይ ሚኒስትሩና መላ ካቢኔያቸው ያቀረቡትን የስራ መልቀቂያ ጥያቄ ተቀብለዋል ይላል። የሱሜሉ መንግስት ይህን እርምጃ የወሰደው ባለፈው ወር 160 የፉላኒ ከብት አርቢዎች በተጠርጣሪ የዶጋን አዳኞች መገደላቸውን ጨምሮ በሀገሪቱ ማዕከላዊ ግዛት ሁከት መከሰቱን ተከትሎ ነው። በተባበሩት መንግስታት ዘገባ መሰረት ባለፈው ዓመት በፉላኒና በዶጋን ማህበረሰቦች መካከል በተካሄዱ ግጭቶች ምክንያት 600 የሚሆኑ ሴቶች፣ ህጻናትና ወንዶች ተገድለዋል። ዜጎች መንግስት ሁከቱን ለማስቆም አልቻለም ሲሉ ከሁለት ሳምንታት በፊት በዋና ከተማዋ ባማኮ ግዙፍ የተቃውሞ ሰልፍ ማካሄዳቸው ይታወሳል። ማሊ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ባማኮ ውስጥ ለአጭር ጊዜ የቆየውን ወታደራዊ የመንግስት ግልበጣ ተከትሎ ሙስሊም ጽንፈኞች አብዛኛውን ሰሜናዊ ግዛትን ከተቆጣጠሩ ወዲህ ሀገሪቱን ለማረጋጋት እየጣረች መሆኑን የሚወጡ ዘገባዎች ያሳያሉ። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ስዩም ስለ ትላንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል።
ላለፉት ሶስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቅኑን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል።
ማለት ከጥቃቅን ጥያቄዎች ከመሰረተ ልማት ላይብረሪ እና የመማሪያ ክፍሎች የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን ግሬድ አሰጣጥ የውጤት አያያዝ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባ እና ስድብ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ።
እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም
እና መጀመሪያ ከግቢ ስንወጣ አላየንም ነበረ።
በሰልፉ ተሳታፊ ከነበሩትና ስሜ አይጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዲት አስታውሳል።
መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ። በዛ መሀል ወደቅኩ። ስወድቅ እንኳን ለእኔ ርኅራኄ ሊያሳየኝ ይቅርና መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተን እንደምንም ጓደኛ መታ አንስታኝ ሻይ ቤት ገባን። እሱ መንገድ ላይ ስሽ ወደኩ መጡ። ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ይውጡ እየተባለም የተመታ ነው።
አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች 6 ዓመታትን በትምህርት ያሳልፋሉ። ከስድስቱ ዓመታት መካከል የመጨረሻውን 1 ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የሕክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ሕሙማንን የማከምና የማስተናገድ ሥራዎችን እንደሚሰሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሠረተ ልማት ጉድለት ጋር አብሮ ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአርሲ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ የሕክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ።
ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው እንደ ተማሪ ከማየት ይልቅ ትንሽም እንደ ጠላት የማየት አይነት አካሄድ አለ። በሕክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ጊዜ ሲሰራ ወይም ትርፍ ሰዓት ሲሰራ በሕጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በሕክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንያት ነው፣ አካሄድ ነው፣ ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም 36 ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታዎች እንደሚታየው ማደሪያ ቦታም የለውም። ከዛ በተጨማሪ ምንም አይነት ክፍያ አይከፈልም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያወረድ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ከታካሚ ፊት ይኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር እኚህን ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫይለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው ይሄ ነው።
በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግሥት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተው።
ትክክል ነው። እሱ የኮስት ሼሪንግ ይባላል። በአገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ የሙሉ የትዊሽንን 15% የሚከፍልበት አይነት ስርዓት ነው ያለው። ነገር ግን ወደ ሕክምና ስንመጣ ትዊሽኑ 15% መሆኑ ይቀርና 100% እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ይታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በሕክምና ላይ በምንማረግበት ጊዜ ለ6 ዓመቱ የምንከፍለው ትዊሽን ወይም የተፈራረም ነው ወደ ከ55,000 ወደ 60,000 አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው 427,000 ብር ነው።
ወደ አርሲ ዩኒቨርሲቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ። እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካልኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን።
ሀብታሙን እናመሰግናለን። ይህን ጉዳዩን እየተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ። የኦሮሚያ ክልል ምክትል ርዕሰ መስተዳድር ትላንት የተሾሙት ማለት ነው አቶ ሽመልስ አብዲሳ ዛሬ ከቄለም ወለጋ ዞን ከተውጣጡ የህብረተሰብ ክፍሎችና ከደምቢዶሎ ነዋሪዎች ጋር ውይይት አድርገዋል። ይህንን ውይይት በተመለከተ የሀገር ውስጥ መገናኛ ብዙሀን እንደዘገቡት በውይይቱ ላይ የክልሉ መንግስት የኦሮሞ ህዝብ መሰረታዊ የፖለቲካ ጥያቄን ለዘለቄታው ለመመለስ በትጋት እንደሚሰራ ተናግረዋል። በክልሉ አልፎ አልፎ የሚስተዋሉ የሰላም ችግሮችን ለመፍታትም እንደዚሁም ዘላቂ መፍትሄን ለማምጣት እንደሚሰሩ ቃል ገብተዋል። የነቀምቴው ዘጋቢ ናኮር መልካ በስብሰባው የተገኙ ተሳታፊዎችን አነጋግሯል። አቶ መለስ ኒካ ከሚሰጡት አስተያየት ይጀምራል።
ከህዝቡ ጋር የተደረገው ውይይት እጅግ በጣም ደስ ማርኪ ነበር። ህዝቡ ሲያነሳ የነበረው የጸጥታ ጉዳይ፣ ስለ ልማት ጉዳይ አንስተው ነበር። ይህ በቀደም ትላንት ተሾመው እዚህ ዛሬ ወለጋ መገኘታቸው እጅግ በጣም ደስ የሚያሰኝ ነው። ይህ ትውልድ ለዚህ ህዝብ እንዴት ምን ያህል ያስባል የሚለው ነገር ነው የሚያሳይ። እናንተ የአንድ አባት የአንድ እናት ልጆች ሆናችሁ መቀራረብ ምንድን ነው ያቃታችሁ? ከአቃታችሁ ስለምንድን ነው የሀገር ሽማግሌ ጠርታችሁ እንዲመጠል የሚያታድርጉ ተብሎ ነበር። እንደዚህ ከቀጠለ ደግሞ ልማታችሁ እንዳይሰራ የሚያደርገው ይሄኛው ስለሆነ በተቻለ መጠን እኛም እንሰራለን። ራ የሰጠናቸው ነገሮች አሉ። እነዚህን ደግሞ ሰዎች ደግሞ በተቻለ መጠን ደም ከሚበስ ሁለቱም ቁጥሩ እንዲያወሩ እንዲናገሩ ተነግሯቸዋል። እጅግ አርሲ መልስ ነው ሰጡኝ።
ሌላው የውይይቱ ተሳታፊ ሀጂ አህመድ አልይ አቶ ሽመልስ ፍጹም ሰላም ወደ ቄለም ወለጋ እንዲመለስ ተሳታፊዎቹን ቃል ማስገባታቸውን ጠቅሰው ለምን በሹመታቸው ማግስት ትኩረት ሰጥተው ወደ እነሱ እንዳቀኑ የሚያስቡትን ጠይቂያቸው እንዲህ ብለውኛል።
ቄለም ወለጋ ትንሽ ሰላም ስለሌለ ችግሩን ለመፍታት ብሎ ህዝቡ ጋር ለመወያየት ብሎ መምጣቸው በጣም ህዝቡ ደስ ብለዋል። እነሱም አማና የወሰዱ አሉ። እኛም ደግሞ አማና ወስደን ሰላማችን ጠብቃለን ብለን ሰላሙ የእኛ ጉዳይ ስለሆነ እኛ እንጠብቃለን ብለን ከእነሱ ጋር ተወያይተናል።
ወይዘሮ ብርቱካን ቶሎሳ ምክትል ርዕሰ መስተዳድሩ በኦሮሞ ነጻነት ግንባር ታጣቂዎችና መንግስት መካከል እየታየ ያለውን ጥል ለመፍታት እንዲሰሩና በጥሉ ምክንያት ሰለባ እየሆኑ ያሉትን ንጹሃን ዜጎች እንዲታደጉ መጠየቃቸውን ለቪኦኤ ገልጸዋል። የዞኑ ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አብታሙ ከተማ በጸጥታ ችግር ምክንያት በዞኑ የተጓተቱ የመሰረተ ልማት አውታሮች ግንባታ በፍጥነት እንዲጠናቀቁ መንግስት እንደሚሰራ ምክትል ርዕሰ መስተዳድሩ ቃል መግባታቸውን አመልክተዋል። አቶ ሽመልስ አብዲሳ የደምቢዶሎ ውይይታቸውን አጠናቀው በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ጸጥታ ዙሪያ ለመምከር ወደ አሶሳ ማቅናታቸው ታውቋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
በማደግ ላይ ባሉ ሀገሮች ሴቶች የሥራ ዕድል እንዲጎለብት ለማበረታታት የታለመውን የዩናይትድ ስቴትስ መርሃ ግብር ለማስተዋወቅ ወደ አፍሪካ የተጓዙት የፕሬዚዳንት ዶናልድ ትራምፕ ልጅ እና የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት አይቨሪ ኮስትን ጎብኝተዋል። ኢቫንካ በጉብኝታቸው ሴት የካካው አምራች ኅብረት ሥራ አባላት ከሆኑ ገበሬዎች ጋር ተገናኝተው ተወያይተዋል። ከዚያም በዋና ከተማ አቢዣን በዓለም ባንክ የፖሊሲ ጉባኤ ላይ ተካፍለዋል። ኤሻ ሳራይ ያጠናቀረችውን ቆንጂት ታዬ እንደሚከተለው ታቀርበዋለች።
ትናንት ኢቫንካ ትራምፕ የአይቮሪ ኮስቷን አድዞፔ ከተማ ሲጎበኙ ለሀገሪቱ የኮኮ ኢንዱስትሪ ሴት አባላት ድጋፍ የሚውል ከዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ዩኤስኤአይዲ እና ከግል ኩባንያዎች የተሰጠ $2 ሚሊዮን ይፋ አድርገዋል። አንዱ የዚህ እርዳታ ተጠቃሚ ካያት የተባለው የአይቮሪ ሴቶች የግብርና ኅብረት ሥራ ማህበር ነው።
እንደዚህ 300 ተጨማሪ ማህበራት ቢኖሩን ምን ያህል ሴቶች ሊጠቀሙ እንደሚችሉ ገምቱ።
ኢቫንካ ትራምፕ ናቸው። WGDP በሚል አህጽሮት የተሰየመው አዲሱ የትራምፕ አስተዳደር መርሃ ግብር በታዳጊ ሀገሮች የሴቶችን የስራ እድል ለማበረታታት በያዘው ውጥን ሊረዳ ያሰበውም እንደ ካያት ያሉ ማህበራትን ነው። በኮኮ አምራችነት እና ተዋጽኦ ንግድ የተሰማሩ ኩባንያዎችን ያሰባሰበው የዓለም የኮኮ ፋውንዴሽን ተጠሪ ቲም መኮይ
በግልጽ እንደሚታየው በጣም የሞቀ አቀባበል ተደርጎላቸዋል። ሴቶቹ በዩናይትድ ስቴትስ ኢንቨስትመንት አስተዋጽኦ ተደስተዋል። የራሳቸውንም መዋለ ንዋይ እያሳደጉ ናቸው።
የካያት የሴቶች ማህበር ፕሬዚደንት አዲንጊራ ያዋም እንዲህ ይላሉ።
We're ready to work with them. We really want our families to be free and for our children to go.
አብረናቸው ልንሰራ ዝግጁ ነን። ቤተሰቦቻችን ነጻ እንዲወጡ ልጆቻችንም እንደሚገባቸው ትምርት ቤት እንዲገቡ እንፈልጋለን። እንደሌሎች ሴቶች በደስታ መኖር እንፈልጋለን።
በአፍሪካ ዙሪያ የሥራ ፈጣሪነት ፍላጎት ያላቸው ሴቶች ቁጥር ከወንዶቹ እንደሚበልጥ ነው የሚነገረው። የዓለም ባንክ እንደሚያመለክተው ታዲያ ሴቶቹ ካፒታል የማግኘት የመሬት ባለቤትነትን የመሳሰሉ ችግሮች ያጋጥሟቸዋል። ሉሲ ምቡጉዋ ናይሮቢ የሚገኝ ጄሎ ኮሌክሽን የሚባል ኩባንያ ባለቤት ናቸው።
As women we feared to go to take loans which for a long time
ሴቶች ከድሮ ጀምሮ ብድር ማግኘት እንደምንችል እያወቅንም ብድር መውሰዱን እንፈራ ነበር። ከምንፈራበት አንዱ ምክንያት ንግዱ ባይሳካልኝ ምን ልሆን ነው በሚል ነው።
ኢቫንካ ትራምፕ ዊፋይ ተብሎ በእንግሊዝኛ አጽሮት የሚጠራ የሴት ስራ ፈጣሪዎች ፋይናንስ ጉባኤ ላይ የተገኙ ሲሆን የአፍሪካ ልማት ባንክን ጨምሮ መስራቾቹ ለሳቸውና ለዩናይትድ ስቴትስ ኮንግረስ አባላት አቀባበል አድርገዋል።
societies that empower women to succeed are more peaceful.
የሴቶችን ውሳኔ ሰጪነት ለማጎልበት የሚሰሩ ህብረተሰቦች በተሻለ ሰላማዊና የበለጸጉ ናቸው። ይህን በተመለከትናቸው ምርምሮች ሁሉ አይተናል።
ቬኔሳ ሙንጋር በአፍሪካ የልማት ባንክ የስነ ጾታ የሴቶችና የሲቪል ማህበረሰቦች ክፍል ዲሬክተር ደግሞ እንዲህ ይላሉ።
የምናሰባስባቸው ጉዳዮች የበለጠ የብዙዎችን ትኩረት እንዲያገኙ በደንብ እየረዳ ይገኛል። ይህም የሴቶች የካፒታል ተደራሽነት የሥራ ፈጣሪነት አድጎ በግሉ የኢኮኖሚ እድገት ሙሉ ተሳታፊ እንዲሆኑ ማብቃት ነው።
ብዙዎች የሥራ ፈጣሪዎችም የሚደረግላቸው ድጋፍ መጨመሩ ለተነሱበት ሥራ ስኬት እንደሚጠቅማቸው ይናገራሉ። አንዷ ታቱ እንደምበሌ የአይቮሪ የምግብ ድርጅት ባለቤት ናቸው።
የንግድ ሥራ ፈጠራ ሴቶችን ለመርዳት ጠንካራ ፍላጎት መኖሩን አምናለሁ።
የገንዘቡ መጠን ምንም ያህል ይሁን ከየትም ይምጣ፣ በትናንቱ ጉባኤ ላይ የተገኙት የአይቮሪኮስ ሴቶች ብዙዎቹ ስለ አፍሪካውያት የንግድ ሥራ ፈጣሪዎች ብሩህ ተስፋ እንዳለ ነው የሚናገሩት።
ቆንጅትን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በነገራችን ላይ አድማጮች፣ ዛሬ በብዙ የክርስትና እምነት ተከታዮች በምዕራባውያን ዘንድ የስቅለት ዕለት ነው። አንዳንድ ቦታዎች ወደ አውሮፓ ለምሳሌ ካናዳ ስራ ዝግ ነው። ዛሬ እንግዲህ በቫቲካን ላይ ብፁዕ አቡነ ፍራንሲስ የመሩት ስነ ስርዓት በወትሮ በሚከናወንበት በጥንታዊ ሮማ ኮሎሲየም ዙሪያ በተካሄደ የኢየሱስ ክርስቶስ ስቅለተ በዓል ታስቧል። እንዲሁም በተጨማሪም በእስራኤል ሀገር የተለያዩ የእምነቱ ተከታዮች በተገኙበት ታስቦ ውሏል። እሁድ እንግዲህ የፋሲካ በዓል ማለት ነው። የኢትዮጵያኖች የፋሲካ በዓል ደግሞ አንድ ሳምንት ይቀረዋል። ተከታዩ ዘገባችን ወደ ግብጽ ነው የሚወስደን። በግብጽ የፖለቲካን ሁኔታ የሚቀኝ አጠር ያለ ዘገባ አዲሱ አበበ አዘጋጅቷል።
ግብጽ ውስጥ እንደ አውሮፓ አቆጣጠር በ2013 በተካሄደ መፈንቅለ መንግስት በዴሞክራሲያዊ ምርጫ ስልጣን የያዙት ሙሐመድ ሞርሲ ከተወገዱ ጀምሮ ፕሬዚዳንት ኤልሲሲ በአሁኑ ወቅት እንደ አውሮፓ አቆጣጠር እስከ 2022 ድረስ በሚዘልቀው ሁለተኛ ፕሬዚደንትነት ዘመናቸው ላይ ይገኛሉ። የኤልሲሲ ደጋፊዎች በዙበት ምክር ቤት አብላጫ ድምፅ ያለፈው ማሻሻያ ኤልሲሲ ለሌላ 6 ዓመት እንዲቆዩ ይወስናል ተብሎ ይጠበቃል። የምክር ቤት አባሉ ራሻድ ሹክሬ በፖለቲካ አመራራቸው ፍጹም እምነት አለን፣ አገሪቱ ውስጥ የሚታየውን መረጋጋት፣ ደህንነትና ሰላም በምናይበት ወቅትም የሕገ መንግሥቱን መሻሻል እንደግፋለን ነው ያሉት ራሻድ ሹክሬ። የሚሻሻለው ሕግ የጦር ኃይሉ በፖለቲካ ውስጥ ተጽዕኖ እንዲኖረውና ፕሬዚዳንቱም በፍትሕ ሥርዓቱ ላይ ቁጥጥር እንዲኖራቸው ያደርጋል። ተቃዋሚዎች በበኩላቸው ለውጡ ፕሬዚዳንት ኤልሲሲን በአምባገነንነት የሚያስቀጥል በመሆኑ ውድቅ ለማድረግ ይቻል ዘንድ ሕዝቡ ድምፁን እንዲሰጥ ይጠይቃሉ። መሐመድ ሐቢብ የግብፁ ኤል ከራማ ፓርቲ አባል ናቸው። ለግብፅ ሕዝብ ጥሪያችንን እናቀርባለን። ዝምታውንና ፍርሃቱን ትቶ የቀረበውን የሕገ መንግሥት ማሻሻያ በመቃወም የትምምን ድምፁንም እንዳይሰጥ እናሳስባለን ነው ያሉት። የግብፅ መራጮች ግን በጉዳዩ እሁለት ተከፍለዋል። ከድምፅ ሰጪዎች መካከል ሳይድ አብታህ አንዱ ነው። የተገኙትን መልካም ውጤቶች ተግባራዊ ለማድረግ የሕገ መንግሥቱ መሻሻል ጠቃሚና አስፈላጊ በመሆኑ መደገፍ ያስፈልጋል። ሕገ መንግሥት እኮ ቅዱስ ቁርአን ማለት አይደለም። እናም ሕገ መንግሥቱ አገሪቱ ውስጥ ባለው ተጨባጭ ሁኔታ መሠረት ሊሻሻል ይገባል ነው ያሉት ሰይድ አህመድ። በሌላ በኩል ደግሞ የሕገ መንግሥቱን ማሻሻያ በጥብቅ እቃወማለሁ፣ ምክንያቴ ደግሞ ጦር ኃይሉንና አምባገነን አመራርን የሚያጠናክር በመሆኑ ነው። በተጨማሪም ከሰለጠኑ አገሮች ልዩ መሆን የለብንም። አንድ ፕሬዚዳንት ለአራት ወይም ለአምስት ዓመት ይመረጥና ከፈለገ ደግሞ ለሁለተኛ ጊዜ ሊወዳደር ይችላል እንጂ እንደዚህ ረዥም ጊዜ መቆየት አይቻልም። በቃ ይሄ ነው የሰለጠነ አመራር ነው ያለው። በዚህ ወር መጀመሪያ ገደማ ወደ ዩናይትድ ስቴትስ የመጡት ኤልሲሲ አመራራቸው በፕሬዝዳንት ዶናልድ ትራምፕ ተወድሷል። በአህጉሪቱ እኛ ተጽዕኖ የሆኑት እኒህ የቀድሞ ጀኔራል የአፍሪካ ህብረትም የስም ሊቀመንበር ናቸው።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ። በአውሮፕላን አደጋ ህይወታቸውን ያጡ መንገደኞችና የኢትዮጵያ አየር መንገድ ሰራተኞች የ40ኛ ቀን የህልፈት ቀን መታሰቢያ ተደርጎላቸዋል። ከ2000 በላይ የሚሆኑ የቢሾፍቱ ከተማ ወጣቶች በበጎ ፈቃደኝነት ተነሳስተው አውሮፕላኑ በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በመተገኘው አቁንጢሽ ላይ ቀበሌ በመገኘት ከተጎጂ ቤተሰቦችና ከአካባቢው ነዋሪዎች ጋር ቀኑን አሳልፈዋል። ዘጋቢያችን ግርማቸው ከቦታው ተገኝቶ ሁኔታውን ተከታተለ ያጋራናል።
አደጋ የደረሰባቸው ሰዎች ቤተሰቦች፣ አካባቢው ነዋሪዎች እንዲሁም ደግሞ ከቢሾፍቱ ከተማ የሄዱ ከ2000 ወጣቶች ተባለ። እነዚህ ወጣቶች የአካባቢው ነዋሪዎች ባለፉት 40 ቀናት ላሳዩት ሰው ለሆነ ሁሉ የማዘን ተግባር ለአካባቢው ነዋሪዎች እንዲሆን የትምህርት ቁሳቁሶችን ረድተዋል። ከዚህ በተጨማሪ ደግሞ የደም ፕሮግራምም አካሂደዋል። ያነጋገርኳቸው የወጣቶቹ ተወካዮች እንዳሉት ከሆነ የደም ልገሳው ፕሮግራሙን በዚህ ቀን አደጋው በደረሰበት ቦታ ላይ ማድረግን የመረጡት የሚያስተሳስረን ደም ነው፣ ሌሎቹ ነገሮች አይደሉም። አንዳችን አንዳችንን የምናድነው በደማችን ነው። ስለዚህ ይሄንን ደግሞ በደማችን ለማዳን የብሔር፣ የሃይማኖት፣ የጾታ ልዩነት አያስፈልገንም። ማንኛውም ሰው ደሙ ተመሳሳይ አይነት እስከሆነ ድረስ ማዳን ይቻላልና ለዚህም ነው ደም መስጠትን የመረጥ ነው ብለዋል። ከዚህ በተጨማሪ ደግሞ አደጋ የደረሰባቸው ቤተሰቦች ለአካባቢው ነዋሪዎች ባለፉት 40 ቀናት ባሳዩቸው ወንድማማችነት፣ እህትማማችነት፣ ልዩ የሆነ ኢትዮጵያዊነት ተግባር ሀዘንን በመግለጽ እንዲሁም ደግሞ ባለፉት 40 ቀናት የበለጠ ጭንቀት የተሰማቸው የአካባቢው ነዋሪዎች ነበሩ በሚል በቅርብ ጊዜያት ውስጥ የጤና ጣቢያ ወይም ደግሞ ትምህርት ቤት አደጋው የደረሰበት ቦታ ላይ ለመገንባት ማቀዳቸውን በተወካያቸው በኩል ተናግረዋል። የሀዘን እንጉርጉሮዎች ቀርበዋል። ጸሎት ነበረ። በሀዘን እንጉርጉሮ ወቅት ላይም በጣም ትኩረት ተሰጥቶ ሲነገር የነበረው አደጋው ሊያስተምረን የፈለገው ነገር አለ፣ ይሄም አንድ መሆንን ነው። በዚህ አደጋ የሞቱ ሰዎች ብሔር አልተመረጠም፣ ሀገር አልተመረጠም። ከተለያዩ ሀገራት የመጡ ዜጎች ናቸው ህይወታቸው ያለፈው። ይሄ ደግሞ ሊያስተምረን ይገባል። አንድ መሆን አለብን። በዘር፣ በሃይማኖት፣ በብሔር መለያየት የለብንም የሚል የሀዘን እንጉርጉሮቻቸው ላይ ሲገለጽ ነበረ። ከዚህ በተጨማሪ ቪኦኤ ያነጋገራቸው በአደጋው ወንድማቸውን ያጡት ወይዘሮ ፋሲካ ሙሉ አደጋው መድረሱ ካልቀረ እዚህ ቦታ ላይ ማድረጉ የተለየ ነገር ሊያስተምረን ፈልጎ ነው። የአካባቢው ነዋሪዎች በዚህ ችግር ጊዜ ውስጥ ያሳዩት ባህሪ እጅግ የተለየ ነበረ። በደንብ አጽናንተውናል፣ ኢትዮጵያዊነትን አስተምረውናል እና እኔ ሌላ ቦታ ከሚሆን አደጋው እዚህ ቦታ መሆኑ ራሱ ፈጣሪ ሊያስተምረን ያሰበው ነገር ስላለ ነው ብለዋል። ወይዘሮ ፋሲካ ሙሉ በአደጋው እንግዲህ ህይወታቸውን ካጡት መካከል የታምራት ሙሉ እህት ናቸው። የሴቭ ዘ ችልድረን ዴንማርክ ይሰሩ እንደነበረ አቶ ታምራት ወይዘሮ ፋሲካ ነግረውናል። ስነ ስርዓቱ ሲጀመር ጭንቀት ነበረ። የሀዘን እንጉርጉሮቹ ሲቀርቡ የታፈኑ የልቅሶ ድምጾች ይሰሙ ነበረ። አልፎ አልፎ ጮክ ያሉ የሀዘን ድምጾች የሚሰሙ ነበር። ነገር ግን ፕሮግራሙ ካለቀ በኋላ ሰዎች በሀዘን ውስጥም ሆነው መረጋጋት ይታይባቸው ነበረ። ስነ ስርዓቱ ላይ እንደነበረው ጭንቀት አልነበረም እና ይሄ የአርባ ቀን መታሰቢያው ምናልባትም ወደፊት ህይወት ይቀጥላል እና ወደፊት ለሚያደርጉት ጉዞ ሁሉ በተለይ ለእነዚህ ወላጆች፣ ቤተሰቦች፣ ወንድሞች፣ እህቶች፣ ባሎች፣ ሚስቶች አንድ መጽናኛ ሆኖ የሚያልፍ ስነ ስርዓት ነበረ።
ግርማቸውን እናመሰግናለን። እንደዚሁም እነዚህ የቢሾፍቱ ከተማ ወጣቶች ከትላንት በስቲያ አስተያየታቸውን በዚህ ጉዳይ ላይ አካፍለውናል። ሁሉንም እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል።
አብራችሁን ስላመሻችሁ በጣም እናመሰግናለን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን በቴክኒክ ቀናብርልን የቆየው ሞክቢል ያቤሮ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በነገው ምሽት እንደዚሁም በእሁድ ምሽት ከሳምንቱ የመራረጥናቸውን ዝግጅቶቻችንን ይዘን እንመለሳለን። በሰኞ ምሽት ደግሞ በአዲስ ፕሮግራም ጠብቁን። ደህና ደሩ።
Kun Radio